ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ መጋቢት 1 2016 ዓ ም ስርጭታችን ጀመረ። ለአከራካሪ ቦታዎች እልባት ለመስጠት ሕዝበ ውሳኔ እንዲደረግ ከመግባባት ላይ መደረሱን እንደሚያውቁ የአማራ ማንነት ኮሚቴ አባላት አስታወቁ።
እኛ እስከሚገባን ድረስ ተስማምቷል። የአማራ ክልል ከእነሱ ጋር መስማማቱን እርግጠኛ አይደለም። ዞሮ ግን በፌዴራል ደረጃ ቁጭ ብለው ተነጋግረውና ተስማምተው ስለነበረ ነው እኛን ያወያዩ።
የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራን ነው ቀድመን የሰማናቸው። ሙሉ ዘገባ በምሽቱ ተካቷል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እንደምናምሽታችኋል፣ እንደምንውላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ደግሞ አብራን የምታመሸው ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን እስከ ምሽቱ አራት ሰዓት ድረስ ይቆያሉ። እናንተም እስከዚያው ሰዓት ድረስ አብራችሁ እንድትቆዩ አስቀድመን እንጋብዛለን። አስቀድመን አጫጭር የዓለም ዜናዎችን እናቀርብላችኋለን። እንግዲህ ወልደ ይጠብቃችኋል።
በድጋሚ እንደምናመሻችሁ። አሜሪካ በምዕራባዊ ከተማ በተፈጸመው ግድያ ላይ ምርመራ እንዲደረግ ጠየቀች። ጠቅላይ ሚኒስትር አብይና የትግራይ ክልል አመራሮች ለግምገማ ተቀምጠዋል። እንዲሁም የአሜሪካ ጠቅላይ ፍርድ ቤት በትራምፕ ላይ የቀረበውን ክስ በጥርጣሬ የተመለከተ የሚሉትና ሌሎችንም ዜናዎች ይዘናል። በቅድሚያ ወደ መጀመሪያው ዜና እናልፋለን። በኢትዮጵያ የአማራ ክልል 80 ሲቪሎች መገደላቸውን አንድ የአገር ውስጥ የሰብአዊ መብት ድርጅት እንዳረጋገጠ መግለጹን ተከትሎ የአሜሪካ መንግስት ምርመራ እንዲደረግ ጠይቋል። በሰሜን ጎጃም ዞን በምዕራባዊ ከተማ በክልሉ የሚገኙ ታጣቂዎች ከፌዴራል ኃይሎች መጋጨታቸውን ተከትሎ የፌዴራሉ ኃይል አባላት ቤት ለቤት እየተዘዋወሩ ከ50 በላይ ሲቪሎች መግደላቸውን የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች መግለጻቸው ይታወሳል። ከአማራ ክልል ምዕራባዊ ከተማ የወጡትና ሲቪሎችን ኢላማ ያደረጉ የግድያ ሪፖርቶች የአሜሪካ መንግስትን በእጅጉ ያሳስበዋል ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ አርብ ገልጸዋል። የሰብአዊ መብት መርማሪዎች ካለገደብ በአካባቢው ገለልተኛ ምርመራ እንዲያደርጉ፣ ግድያ የፈጸሙትም ለፍርድ እንዲቀርቡ ሲሉ አምባሳደሩ ጥሪ አድርገዋል። በምዕራባዊ ከተማ ተፈጽመዋል የተባሉት ግድያዎች በውስጥ ግጭቶች በታመሱት ከአማራም ሆነ ከሌሎች ክልሎች የተሰሙትን አስደንጋጭ የሁከት ሪፖርቶችን ተከትሎ የመጡ መሆኑን አምባሳደር ማሲንጋ አውስተዋል። በአማራ በኦሮሚያና በሌሎችም ክልሎች የታዩ ሁከቶችንና በደሎችን አስመልክቶ የወጡ ሪፖርቶች የመንግስትንም ሆነ ከመንግስት ውጭ ያሉ ኃይሎችን በተመሳሳይ ተጠያቂ እንዳደረጉ አምባሳደሩ ጠቅሰዋል። በመራዊ ከተማ ባለፈው ሳምንት የነበረውን ግጭት ተከትሎ ቤት ለቤት በመዘዋወርና በጅምላ በተፈጸመ ግድያ ከ80 በላይ ሲቪሎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ባለፈው ማክሰኞ አስታውቋል። በአማራና በኦሮሚያ ክልል የሚታዩ ግጭቶች በአስቸኳይ እንዲቆሙ አዲስ አበባ የሚገኘው የአሜሪካ ኤምባሲ በዚህ ሳምንት ጥሪ ማድረጉ ይታወሳል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜ አስተዳደር ከተቋቋመበት ጊዜ አንስቶ የነበሩትን ስራዎችና መሻሻሎች በጥልቀት ብሎ በገለጸው መንገድ መገምገም መጀመራቸውን ጽህፈት ቤታቸው አስታውቋል። የፕሪቶሪያው የሰላም ስምምነት አፈጻጸምና የድህረ ግጭት መልሶ ግንባታ የግምገማው ትኩረት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ቢሮ በማኅበራዊ ትስስር ገጹ አመልክቷል። በጠቅላይ ሚኒስትር ጽህፈት ቤት እየተካሄደ ባለው የግምገማ መድረክ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳና ከጦርነቱ በኋላ ለመጀመሪያ ጊዜ ከጠቅላይ ሚኒስትሩ ጋር ገጽ ለገጽ የተገናኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ሌሎች የጊዜያዊ አስተዳደሩ ከፍተኛ ኃላፊዎች እየተሳተፉ መሆናቸውን በገጹ ላይ በምስል ተጋርቷል። ባለፈው ማክሰኞ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ጠቅላይ ሚኒስትሩ ምላሽ በሰጡበት ወቅት እጠቅሳለሁ፣ በፕሪቶሪያው የሰላም ስምምነት የፌዴራሉ መንግስትና የትግራይ ክልል ጊዜያዊ አስተዳደር በትብብር በርካታ ድሎችን አስመዝግበዋል ሲሉ ከስምምነቱ በኋላ ጥገና የተደረገላቸውንና አገልግሎት የጀመሩ የመሠረተ ልማት ተቋማትን ዘርዝረዋል። ቀሪ ስራዎች እንዳሉ ተቆሞ በትብብርና በውይይት መፈጸም ይገባል ሲሉ አሳስበዋል። በቀይ ባህር ላይ በሚመላለሱ የንግድ መርከቦች ላይ በየመን አማጽያን የሚሰነዘረውን ጥቃት ለመከላከል በሚል አንድ የጀርመን ባህር ላይ የጦር መርከብ ትናንት ወደ አካባቢው መቅዘፍ ጀምሯል። የአውሮፓ ህብረት ተልእኮ አካል መሆኑም ተነግሯል። ውሳኔው ለጀርመኖቹ ባህር ኃይል ከአስርት ዓመታት በኋላ የሚደረግ ትልቁ ተልእኮም ነው ተብሏል። የእስራኤልና የሐማስ ጦርነት መፈንዳትን ተከትሎ በየመን የሚገኙትና በኢራን ይደገፋሉ የሚባሉት የሁቲ አማጽያን ካለፈው ህዳር ጀምሮ በቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃት ሲሰነዝሩ ቆይተዋል። ከፍልስጤማውያን ጋር ያላቸውን አጋርነት ለማሳየት የሚፈጽሙት ጥቃት እንደሆነ አማጽያኑ ይገልጻሉ። በቀይ ባህር ላይ 12 በመቶ የሚሆነው የዓለም የንግድ መርከቦች እንቅስቃሴ የሚካሄድበት ሲሆን የሁቲዎችን ጥቃት ተከትሎ መርከቦች በአፍሪካ ደቡባዊ ጫፍ በኩል እንዲዞሩ ተገደው ነበር። የመርከቦቹ ወጪም ሆነ የሸቀጦችን ዋጋ እንዲጨምር አድርጓል ተብሏል። የጀርመኑ የጦር መርከብ ከሁቲዎች ለሚሰነዘረው የሚሳኤልና የድሮን ጥቃት ምላሽ እንደሚሰጥና የንግድ መርከቦችንም እንደሚያጅብ ይጠበቃል። የጣሊያን፣ የፈረንሳይና የቤልጅየም መንግስታትም ተልእኮውን ለመቀላቀል እንደሚሹ ማስታወቃቸውን የኤኤፍፒ ዘገባ አመልክቷል። የአሜሪካና የእንግሊዝ ኃይሎች ቀደም ሲል ጀምሮም የሁቲ አማጽያንን አቅም ለማሳሳት ተደጋጋሚ ድብደባ ሲያደርጉ ቆይተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል በደቡብ ጋዛ በምትገኘው የራፋ ከተማ ላይ አዲስ ድብደባ ምሽቱን መፈጸሟን አስታውቃለች። በጋዛ ሰርጥ በሐማስ ኢላማ ላይ የተደረገውን የአየር ድብደባ ያሳያል ያለውን ቪዲዮ የአገሪቱ ሰራዊት ዛሬ አርብ ለቋል። በጥቃቱ ሕፃናትና ሴቶችን ጨምሮ 8 ሰዎች እንደተገደሉ የዓይን እማኞችና የሆስፒታል ኃላፊዎች ተናግረዋል። ከባድ ፍንዳታ እንደነበርና የሚኖሩበት ሕንፃ መመታቱን እንዲሁም አስክሬኖችንም መሬት ላይ መመልከቱን ዊሳም ሞሰን የተባለ ነዋሪ ተናግረዋል። ድብደባው በራፋ አንድ የመኖሪያ ሕንፃን እንዲሁም ዙዋይዳ በተባለችው ከተማ ደግሞ አንድ የትምህርት ቤት ሕንፃን መምታቱን የአሶሴትድ ፕሬስ ዘገባ አመልክቷል። ጥቃቱ የመጣው የአሜሪካው ፕሬዚደንት ጆ ባይደን የ27,000 ፍልስጤማውያንን ሕይወት የቀጠፈውን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ወታደራዊ ዘመቻ ላይ ለመጀመሪያ ጊዜ የሰላ ትችት በሰነዘሩ በሰዓታት ውስጥ ነው። አሜሪካ በእስራኤል ላይ በይፋ ማስጠንቀቂያዎችን ብታወጣም ሐማስን ለማጥፋት በእስራኤል የሚደረገው ዘመቻ ጠንካራ ደጋፊ ነች። ዩክሬን የጦር ኃይሏ አስር የሩሲያ አብራሪ አልባ አውሮፕላኖችን ወይም ድሮኖችን ምስራቃዊ ካርኪቭ ግዛቷ ውስጥ መታ መጣሉን ገልጻለች። የሩሲያ የመከላከያ ሚኒስቴር በበኩሉ ትናንት ሌሊት 19 የዩክሬን አብራሪ አልባ አውሮፕላኖችን መተን ጥለናል ሲል አስታውቋል። አብራሪ አልባ አውሮፕላኖቹ የተመቱት ኩርስክ፣ ብሪያንስክ እና ኦሪዮል በተባሉ የሩሲያ ግዛቶችና ጥቁር ባህር ላይ መሆኑ ተገልጿል። ቆንጅታዬ አጭር ዘገባ አላት።
ሰሞኑን ሲወራ እንደሰነበተው ፕሬዚደንት ቮሎዲሚር ዜሌንስኪ የጦር ኃይሉን ዋና አዛዥ ጀነራል ቫለሪ ዛሉዥኒን አባረዋቸዋል። ጀነራሉ ላለፉት 2 ዓመታት ሀገራቸው ከሩሲያ የተከፈተባትን ወረራ ለመመከት ስታካሄድ የቆየችውን ውጊያ ሲመሩ የቆዩ ናቸው። ዜሌንስኪ በሳቸው ምትክ ኮሎኔል ጀነራል አሌክሳንደር ሲሪስኪን ሾመዋል።
ዛሬ ዩክሬን የጦር ኃይሎችን አመራር ለማሻሻል ወስኛለሁ። የስም ለውጥ ወይም ፖለቲካዊ እርምጃ አይደለም። ውሳኔው የተሰጠው ለጦር ኃይላችን ስርዓትና አመራር ሲባል ነው። የጦርነቱ አዛዦች የውጊያ ተሞክሮ እንዲያገኙ በማለትም ነው። የውጊያውን ግንባር ያየ እያንዳንዱ ወታደርና መኮንን ምን አይነት ውሳኔ እንደሚያስፈልግ ይገባዋል።
በብዙዎች ዘንድ የዩክሬን ጀግና ተደርገው የሚታዩትን ጀኔራል ዛሉዥኒን እንዳነጋገሯቸው ፕሬዚደንቱ ገልጸዋል። ብዙዎች የወታደራዊ ጉዳይ አዋቂ ተንታኞች የዩክሬን ጦር ሰራዊት በፍጥነት ይደመሰሳል ይሉ በነበረበት ጊዜ የሞስኮን ኃይሎች መክቶ ላደረገው ውጊያ ስለሰጡት አመራር እንዳመሰገኗቸው ነው የገለጹት ፕሬዝደንቱ። ጀነራል ዛሉዥኔ ባወጡት መግለጫ ከፕሬዝደንቱ ጋር ትልቅ ትኩረት በሚፈልጉ ጉዳዮች ዙሪያ ተወያይተናል ብለው የውጊያ ግንባር ታክቲክና ስልት ለውጥ አስፈላጊ ሆኖ በመገኘቱ ውሳኔው ተሰጥቷል ብለዋል።
በመጨረሻም የቀድሞው የአሜሪካ ፕሬዝደንት ዶናልድ ትራምፕ በመጪው ምርጫ እንዳይወዳደሩ ለማድረግ ሲካሄድ የነበረውን የሕግ ጥረት የአገሪቱ ጠቅላይ ፍርድ ቤት በከፍተኛ ጥርጣሬ ተመልክቶታል። በጠቅላይ ፍርድ ቤቱ የሚገኙትና የተለያየ አመለካከት ያላቸው ዳኞች ከሶስት ዓመታት በፊት በአሜሪካ ኮንግረስ ላይ ከተፈጸመው ጥቃት ጋር በተያያዘ ትራምፕ ተሳትፎ አድርገዋል። በዚህም የሕግ መንግሥቱን ማሻሻያ ቁጥር 14 ጥሰዋል። በመሆኑም የመንግሥት ሥልጣን መያዝ አይገባቸውም በሚል ትናንት በቀረበላቸው ክስ ላይ በርካታ ጥያቄዎችን አንስተዋል። ዳኞቹ ጉዳዩ የያዘው ሕጋዊነት ላይ ጥርጣሬያቸውን መግለጽ ብቻ ሳይሆን ትራምፕን ከምርጫ ሂደት የማስወገዱ ተግባራዊነት ላይ ስጋታቸውን ገልጸዋል። በኮሎራዶ ክፍለ ግዛት የሚገኝ ጠቅላይ ፍርድ ቤት ከጥር 6ቱ ዓመፅ ጋር ከነበራቸው ተሳትፎ ጋር በተያያዘ ትራምፕ የመንግሥት ሥልጣን መያዝ አይችሉም፣ በመሆኑም በምርጫ መወዳደር አይችሉም ሲል የሰጠው ውሳኔ በይግባኝ ለአገሪቱ ጠቅላይ ፍርድ ቤት ትናንት ቀርቦ ነበር። አንድ ክፍለ ግዛት የግዛቲቱን ነዋሪዎች ብቻ ሳይሆን የአገሪቱን ዜጎች በሙሉ የሚመለከት ውሳኔ እንዴት ሊያስተላልፍ ይችላል ሲሉ ከጠቅላይ ፍርድ ቤት ዳኞች አንዷ የሆኑትና ወደ ተራማጅ አስተሳሰብ ያደላሉ የሚባሉት ኤሌና ኬግን ጠይቀዋል። ጥያቄያቸው ሌሎቹንም ዳኞች የሚያሳስብ መሆኑ ተናግረዋል። የወግ አጥባቂ የሆኑት ኤሚ ባሬት በበኩላቸው አንድ ክፍለ ግዛት የሚወስነው ጉዳይ አይመስለኝም ሲሉ ተደምጠዋል። ጠቅላይ ፍርድ ቤቱ የቅድመ ምርጫ ከሚካሄድበት የካቲት 26 ቀን በፊት ውሳኔውን ሊያሳውቅ ይችላል ተብሏል። ክብራትና ክብራን፣ የአርብ ምሽት ዜናችን በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ እየታዩ ናቸው። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በትግራይና በአማራ ክልሎች የይገባኛል ጥያቄ ለሚነሳባቸው አከራካሪ ቦታዎች የመጨረሻ እልባት ለመስጠት ሕዝበ ውሳኔ እንዲደረግ ከመግባባት ላይ መደረሱን እንደሚያውቁ የወልቃይትና ራያ የአማራ ማንነት ኮሚቴዎች ገልጸዋል። ለአፈጻጸሙ የሚረዱ እንቅስቃሴዎችም ተጀምረው እንደነበረ የኮሚቴዎቹ አመራሮች ለአሜሪካ ድምፅ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ሰሞኑን ባወጣው መግለጫ የፌዴራሉ መንግስት ሕዝበ ውሳኔ እንዲካሄድ ከመግባባት ላይ ተደርሶ ነበር ማለቱ ፍጹም የተሳሳተና የፕሪቶሪያው የሰላም ስምምነት መሰረት በሕገ መንግስቱ የሚፈቱ ካሏቸው ጉዳዮች ውጪ ነው ብሏል። የፌዴራሉ መንግስት ኮሚኒኬሽን አገልግሎት ሕዝበ ውሳኔን አስመልክቶ የጠቀሳቸውን ነጥቦች መነሻ ያደረገው መስፍን አራጌ በራያና በወልቃይት ዞኖች የሚገኙ የአማራ ማንነት ኮሚቴ አባላትን አነጋግሯል። ዘገባው በመቀጠል ይቀርባል።
የፌዴራል መንግስት ኮሚኒኬሽን አገልግሎት ባለፈው ጥር 23 ቀን 2016 ዓ.ም ባወጣው መግለጫ ከአማራ ክልል ጋር የይገባኛል ውዝግብ የሚነሳባቸውን አካባቢዎች በህዝበ ውሳኔ ለመፍታት ከትግራይ ክልል ጋር ስምምነት እንደተደረሰ መጥቀሱን የትግራይ ክልል ጊዜያዊ አስተዳደር ያጣጣለው ጥር 27 ቀን 2016 ዓ.ም ባወጣው መግለጫ ነበር። ጊዜያዊ አስተዳደሩም ሆነ ፌዴራል መንግስቱ በፕሪቶሪያው የሰላም ስምምነት ህገ መንግስቱን መሰረት አድርገው ጉዳዩን ለመፍታት ከደረሱበት ስምምነት እንዲሁም ካላቸው ስልጣን ውጪ የሆነ ተግባር ነው ሲል ተችቶታል። ጉዳዩንም ፍጹም የተሳሳተና ተቀባይነት የሌለው በማለት ነበር ውድቅ ያደረገው። መግለጫው ፕሪቶሪያ ላይ ተደረገ የተባለውን ስምምነት ከማውሳት ባለፈ የአወዛጋቢ ቦታዎቹ ጉዳይ እንዴት እንደሚፈቱ ያለው ነገር የለም። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ የይገባኛል ውዝግብ ያሉባቸው አካባቢዎች ጥያቄዎች በህዝብ ውሳኔ እንዲፈቱ እንቅስቃሴ የተጀመረው የትግራይ ክልል ጊዜ አስተዳደር እያወቀው ነው በማለት ይከራከራሉ።
ያ እስከሚገባን ድረስ ተስማምቷል። የአማራ ክልል ከነሱ ጋር መስማማቱን እርግጠኛ አይደለሁም። ዞሮ ግን በፌዴራል ደረጃ ቁጭ ብለው ተነጋግረውና ተስማምተው ስለነበረ ነው እኛን ያወያዩን። እነሱ ስለተስማሙ ነው አስመላሽ ኮሚቴውን ጠርተው ሀሳብ ሼር ያደረጉን። ሐምሌ ላይ በነበረን ስብሰባ ላይ ትንሽ ተጨቃጭቀን ነበር፣ ግን በቃ ሌላ ምርጫ የለም ሲባል ከፌዴራልም ከክልሉ የመጡ ሰዎች ናቸው ያወያዩን። ስምምነት ላይ ደርሰው ነበር ሐምሌ ላይ። ከዛ ለተግባራዊነቱ እንደገና ደግሞ መከላከያ ህዝቡ ህዝቦችን እንዲያወያይ ተደርጓል። አላማጣ ላይ ከተማ መጥቶ ራያ አላማጣ ገጠርም ወጥቶ ህዝቡን አወያይቶ በቃ ይሁን ታውን ሰጥቷል ህዝቡ።
እኛ ቀደም ሲል ከመጣው አጣጫ መሰረት ባናምንበትም ተቀብለ ነው ለሰላም የሚከተለው አጋ ስለሆነ ሀገሪቱንም በዘላቂ የሚያረጋጋ መሆን አንጻር
የወልቃይት ጠገዴ ሰቲት ሁመራ ዞን የማንነት ኮሚቴ አስተባባሪ ዋኘው ደሳለኝም በተመሳሳይ
ከኛ አካባቢ አኳያ እኛ ያስገባነው በፖለቲካ ውሳኔ ወይም በፌዴሬሽን ምክር ቤት ውሳኔ የተሰጠው ሚል ነው። እኛም ከዛ ውጭ ግን ራያ አካባቢና ጠለምት አካባቢ ለህዝብ ውሳኔ ጉዳዩ እንዲያልቅ የጋራ ተደርጎ ስምምነት ላይ ተደርሶ ወደዚህ ተግባራዊ እንቅስቃሴ ተገብቷል። ሐምሌ ነሐሴ ወር ጀምሮ ህዝብ ውሳኔ ለማስኬድ በጣም ሰፋፊ ስራዎች ተሰርተዋል። በዚህ ቅድመ ዝግጅት ላይ ነው ያሉት። ከነዚህ አካባቢዎች ቀጥሎ የወልቃይት ጠገዴ ጉዳይ እጅግ ከሌላው አካባቢ በከፋ መንገድ በጣም ውስብስብ ችግሮች ያሉበት ስለሆነ ራያና ጠለምት ካለቀ በኋላ ቀጥሎ የሚታይ እንደሆነ ነው የተቀመጠው። ማለት በህዝብ ተወካዮች መድረኮችን እየተሰጡ ያሉት እንትኖች ለዘላቂ ሰላም ሲባል ህዝብ ውሳኔ እንደሆነ ተደጋጋሚ ሲነገር የቆየ እንጂ ዛሬ ላይ የተሰጠ መግለጫ አይደለም።
የትግራይ ክልል ጊዜያዊ አስተዳደር ደግሞ በፌዴራል መንግስቱ በኩል እንዲህ አይነት መግለጫ መውጣቱ የፌዴራል መንግስቱ የመፍትሄው አካል መሆን ሲገባው የችግሩ አካል ለመሆን የወሰነ ያስመስለዋል ሲል ይተቻል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ በአንጻሩ የጊዜያዊ አስተዳደሩን መግለጫ አሳሳቢና ለዳግም ደም አፋሳሽ ግጭት የሚዳርግ ሲሉ ተቃውመውታል።
አሁን እነሱ ህዝበ ውሳኔውን አልተቀበልንም አለ። ኦኬ፣ ህዝበ ውሳኔውን ካልተቀበሉት ምንድን ነው መፍትሄ የሚሆነው? ወደ ታሪክ እንግባ፣ ወደ ነበረው አወሳሰድ እንግባ። የትኛው ነው ሊሆን የሚችል? ዳግም ወደ ጦርነት? በጦርነት ውስጥ ማን ነው አሸናፊ የሚሆነው? ዘላቂ አሸናፊ የሚሆናል? ስለዚህ ለሁላችን የሚያስማማው ነገር ከጭፍን ጥላቻ ወጥቶ ህዝቡ የሚፈልገው እንዲሆን በሰላምና በፍቅር የሚቀጥልበት መንገድ መፍጠር ካልሆነ በስተቀር በመገፋፋት የሚመጣ ነገር የለም።
የወልቃይት ጠገዴ ሰቲት ሁመራ ዞን የማንነት ኮሚቴ አስተባባሪው በተመሳሳይ በትግራይ ክልል ጊዜያዊ አስተዳደር የተሰጠው መግለጫ በብዙሃኑ የሰላም ፍላጎት ላይ ተጽዕኖ የሚያሳድር ነው ብለዋል። ከአማራ ክልል መንግስት ኮሚኒኬሽን ቢሮ ተጨማሪ ማብራሪያ ለማግኘት ሙከራ ብናደርግም አላገኘናቸውም። የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎም የራያ አላማጣን ጉዳይ አስመልክቶ ከወራት በፊት ከአሜሪካ ድምጽ ጋር በነበራቸው ቆይታ የራስን ማንነት ለመወሰን ለክልሉ ምክር ቤት በህጋዊ መንገድ መቅረብ ያለበት ጥያቄ አልቀረበም፣ የተፈናቀሉ የትግራይ ተወላጆች አልተመለሱም፣ በራያ አላማጣ አካባቢ ያሉት ሰዎች ከሌሎች የአማራ አካባቢዎች መጥተው እንዲሰፍሩ የተደረጉ እንጂ ቀደምት ነዋሪዎች ስላልሆኑ ህዝበ ውሳኔ ለማካሄድ አይቻልም ሲሉ ተናግረው ነበር። የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባላት ደግሞ አካባቢው ወደ ትግራይ የተካለለው ህገ መንግስቱ ከመጽደቁ ከ1987 ዓ.ም በፊት እንደሆነ አውስተው ይኸውም ህወሓት በጉልበት ያደረገው እንጂ በህዝብ ይሁንታ እንዳልነበር ተናግረዋል። ያም ሆኖ ለትግራይ ክልል ምክር ቤት ያቀረብነው ጥያቄ ምላሽ ሳያገኝ 2 ዓመት በመቆየቱ ጉዳያችንን ለፌዴሬሽን ምክር ቤት አቅርበናል ያሉት የኮሚቴ አባላቱ በአሁኑ ሰዓት በመቶ ከሚቆጠሩ ፖለቲከኞች በቀር ያልተመለሰ የትግራይ ተፈናቃይ እንደሌለና ከሌሎች አካባቢዎች መጥቶ የሰፈረ አለመኖሩንም በገለልተኛ አካል ማረጋገጥ እንደሚቻል አመልክተዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችንን ነው። ቀደም ብሎ መስፍን አራጌ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኢትዮጵያ የኤችአይቪ ኤድስ ስርጭትን ለመከላከልና ተጽዕኖን ለመቋቋም ከ3 ቢሊዮን ዶላር በላይ ወጪ በማድረግ ከፍተኛ አስተዋጽኦ ማበርከቱን የዩናይትድ ስቴትስ ፕሬዚደንት የአስቸኳይ ጊዜ የኤችአይቪ ኤድስ ምላሽ እቅድ ፔፋር አስታውቋል። ግጭቶች ግን በተለይም በቅርብ ጊዜያት በመርሃ ግብሩና በአገሪቱ የብሔራዊ የጤና ስርዓት ላይ አሉታዊ ተጽዕኖ ማሳደራቸውን የመርሃ ግብሩ የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካሳዳን ለቪኦኤ ገልጸዋል። ግጭቶቹ የሕክምና አገልግሎትና የመድኃኒት አቅርቦትን እንደሚያስተጓጉሉ ተጠባባቂ አስተባባሪው ጠቅሰዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ነግረናል።
ከ20 ዓመታት በፊት የተጀመረው የዩናይትድ ስቴትስ ፕሬዚደንት ኤችአይቪ ኤድስን የመቆጣጠር አስቸኳይ እቅድ ወይም በምህፃሩ ፔፋር በኢትዮጵያ ከፍተኛ ውጤት ማስመዝገቡን በኢትዮጵያ የመርሃ ግብሩ ተጠባባቂ አስተባባሪ ቤንጃሚን ካስዳን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። ለመርሃ ግብሩ መጀመር ምክንያት የሆነውንና ከፍተኛ ማህበራዊ ቀውስ ያስከተለውን የኤችአይቪ ኤድስ ስርጭትን ለመግታት የሚያስችሉ በሽታውን የመከላከል የምርመራ የክብካቤና የሕክምና ስራዎች መተግበራቸውን ቤንጃሚን ካስዳን አብራርተዋል። በእንቅስቃሴውም በመላው ዓለም የ25 ሚሊዮን ሰዎችን ሕይወት መታደግ እንደተቻለ ተናግረዋል። በኢትዮጵያም በሺዎች የሚቆጠሩ ሰዎች የመርሃ ግብሩ ተጠቃሚዎች ሆነዋል ብለዋል።
Over the last 20 years in Ethiopia, PEPFAR has invested over $3 billion.
ባለፉት 20 ዓመታት የፔፋር መርሃ ግብር በኢትዮጵያ የኤችአይቪ ኤድስ ስርጭት ለመቆጣጠር ከ3 ቢሊዮን ዶላር በላይ ወጪ አድርጓል። እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የበሽታው ስርጭት በኢትዮጵያ በ73% ቀንሷል። የሞት መጠኑ ደግሞ በ50% ወርዷል። በተጨማሪም ፔፋር ከ475,000 በላይ ለሚሆኑ ሰዎች የጸረ ኤችአይቪ ኤድስ መድኃኒት በመስጠት ከሞት አድጓቸዋል። ይህ ትልቁ ስኬታችን ነው።
ቤንጃሚን ካስዳን አክለውም ባለፈው የአውሮፓውያኑ 2023 በኢትዮጵያ ከ2.5 ሚሊዮን በላይ ሰዎች የኤችአይቪ ምርመራና የምክር አገልግሎት እንደተሰጣቸው አስታውሰዋል። በመርሃ ግብሩ አማካኝነት ወደ 400,000 የሚደርሱ ለችግር የተጋለጡ አሳዳጊ አልባ ሕፃናት ድጋፍ እንዳገኙም አስረድተዋል። በዚሁ ዓመት የተመደበው 112 ሚሊዮን ዶላር በጀትም በመርሃ ግብሩ ወጣቶችንና ጎልማሶችን ማዕከል ያደረገ የጤና አገልግሎት ለመስጠት እየዋለ መሆኑን ተናግረዋል። መርሃ ግብሩ የሀገሪቱን የጤና ስርዓት በማሻሻል በኢትዮጵያ አጠቃላይ ኢኮኖሚያዊ ምርት እንዲጨምር ማገዙንም አስተባባሪው ገልጸዋል። እነዚህ ስኬቶች እንደተጠበቁ ሆነው ፔፋር ፈተናም ገጥሞታል ይላሉ ቤንጃሚን።
The conflict is having a negative impact on our ability to carry out our work. Because of course conflict interrupts
ከቅርብ ጊዜያት ወዲህ በኢትዮጵያ ያለው ግጭት በስራዎቻችን ላይ አሉታዊ ተጽዕኖ አሳድሯል። ምክንያቱም ችግሩ ሰዎች በመርሃ ግብሩ የሚሰጠውን አገልግሎት ማለትም እንክብካቤ፣ ምርመራ፣ ምክርና መድኃኒት እንዳያገኙ ያስተጓጉላል። ሌላው ፈተና ደግሞ ከሀገሪቱ ኢኮኖሚ ሁኔታ ጋር የተያዘ ነው። የዋጋ ግሽበቱ እየናረ በመምጣት በአጋሮቻችን እንቅስቃሴ ላይ ተጽዕኖ አሳድሯል።
የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም በምህፃሩ ዩኤስኤድ እና የአሜሪካ የበሽታዎች መቆጣጠሪያ ማዕከል ወይም ሲዲሲ ከ65 ሀገር በቀል አጋር ድርጅቶች ጋር በመሆን በተገበሩት የፔፋር መርሃ ግብር በሁለት አስርት ዓመታት ተመዝግበዋል ካሏቸው ስኬቶች አንዱን በመጥቀስ ያስረዳሉ።
An amazing success story that I saw a few months ago. I visited Zewdidi Memorial Hospital and I met a mother who
ከጥቂት ወራት በፊት በአዲስ አበባ በሚገኘው የዘውዲቱ መታሰቢያ ሆስፒታል ያየሁት የሚደንቅ የስኬት ታሪክ ነበር። ሆስፒታሉ በፔፋር መርሃ ግብራችን የኤችአይቪ ኤድስ ስርጭትን ለመቆጣጠር ትልቅ ድጋፍ ካደረግንላቸው ተቋማት አንዱ ነው። በሆስፒታሉ ውስጥ ቫይረሷ በደሟ ውስጥ ከነበረባት አንዲት እናት ጋር ተገናኘው። ልጇ ከቫይረሱ ነፃ ሆኖ ነበር የተወለደው። በመላው ኢትዮጵያ እንዲህ አይነት በሺዎች የሚቆጠሩ የስኬት ታሪኮች አሉ። በዓለም አቀፍ ደረጃም በመርሃ ግብሩ በተሰጠ ድጋፍ 5 ሚሊዮን ሕፃናት ከኤችአይቪ ነፃ ሆኖ ተወልደዋል። ይህ የመርሃ ግብሩ አንድ ትልቅ ስኬት ነው።
ለፔፋር መርሃ ግብር ስኬታማነት የኢትዮጵያ መንግስትና ህብረተሰቡ ትልቅ አስተዋጽኦ ማድረጋቸውን የገለጹት በኢትዮጵያ የመርሃ ግብሩ ተጠባባቂ አስተባባሪ ቤንጃሚን ካስዳን አገልግሎቱ ቀጣይነትና ዘላቂነት እንዲኖረው እንሰራለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭቶች ይቀጥላሉ። በመቀጠል ደግሞ ወደ የአፍሪካ ስደተኞችን ጉዳይ ወደሚመለከት ዘገባ እንሄዳለን። ከአፍሪካና ከመካከለኛው ምስራቅ አገሮች ተሰደው ወደ ምዕራብ አውሮፓ አገሮች ለመሻገር ሲሞክሩ ቦስኒያ ወንዝ ውስጥ ሰጥመው ለሞቱ ማንነታቸው የማይታወቁ ፍልሰተኞች በእብነበረድ የተሰሩ የመቃብር ምልክቶች ተሰርቶላቸዋል። የመታሰቢያ ሐውልትም ቆሞላቸዋል። በአሶሺየትድ ፕሬስ የተጠናቀረውን ዘገባ ቆንጅታዬ ታሰማናለች።
ቦስኒያንና ሰርቢያን በሚያዋስነው ድሪና ወንዝ ዳርቻ ላይ ባሉ የቦስኒያ ከተሞች ጠንከር ያሉ የመቃብር ምልክቶች የተሰሩላቸው በርካታ መቃብሮች ይታያሉ። ባለፉት ዓመታት ምዕራብ አውሮፓ ለመሻገር ሊሞክሩ ወንዝ ውስጥ ሰጥመው ለቀሩ ፍልሰተኞች የተሰራ ቋሚ የማረፊያ ስፍራ ነው። በቦስኒያ ድንበር በኩል ከወንዙ ውስጥ የወጡት አስከሬኖች አብዛኞቹ ከመቆየታቸው ብዛት ተበላሽተው የተገኙ ናቸው። የአስከሬን ምርመራ ይደረግና ማንነታቸው የማይታወቅ ተብለው ይቀበራሉ። አገር ቤት ጥለውት የተጓዙት ቤተሰብና ወገን ስለማረፋቸው የሚያውቀው ነገር አይኖርም። አስከሬን የሚወስድም የለም። በጀርጂና በመትባል ትንሽ የቦዝኒያ ከተማ ያደጋ ሰለባዎች ፍለጋና እርዳታ አገልግሎት ሹሙ ኔራድ ጆቫኖቪች እንዳሉት አስከሬኖቹ ከመበላሸታቸው ብዛት የሟቾቹን እድሜ በአስከሬን ምርመራ ብቻ እንጂ ለማወቅ አይቻልም።
2016 ጀምረን አልፎ አልፎ ከወንዝ ውስጥ የማን እንደሆኑ የማይታወቁ አስከሬኖችን እናወጣ ነበር። በ2018 ግን እየበዛ ሄደ። አሁን በየአመቱ እስከ 10 አስከሬኖች ከወንዝ ውስጥ እናወጣለን። ትክክለኛውን ቁጥር በርግጠኝነት ባላውቅም እስካሁን ከድሪና ወንዝ ከ40 እስከ 50 ሳናወጣ አልቀረንም።
የተሻለ ኑሮ ፍለጋ ወደ አውሮፓ ሲጓዙ ወንዝ ውስጥ የቀሩት 41 ፍልሰተኞች አስከሬኖች ያረፉበት ቦታ ላይ የነበሩት እየፈራረሱ ያሉ የእንጨት ምልክቶች ተነስተው አሁን ጠንከር ያሉ በእብነበረድ የተሰሩ ሐውልቶች ቆመውላቸዋል። ሁሉም እንደ አውሮፓውያን አቆጣጠር ከ2017 ወዲህ ከድሪና ወንዝ ውስጥ የወጡና በሶስት ከተሞች ተቀብረው የነበሩ ናቸው። ፍልሰተኞች ቦዝኒያ የሚደርሱት በደቡብ ምስራቁ በኩል ሰርቢያንና ሞንቴኔግሮን በሚከፍለው ጥቅጥቅ ደንና ወንዞች በኩል አልፈው ነው። ከዚያ በኋላ ነው ቦዝኒያን ከአውሮፓ ህብረት አባሏ ከክሮኤሽያ ጋር ወደሚያዋስነው የቦዝኒያ ሰሜን ምዕራብ ጠርዝ ለመድረስ የእግር ጉዟቸውን የሚያያዙት። ቦዝኒያ መጀመሪያ ላይ ፍልሰተኞቹን ለማስጠለል እምብዛም ፍላጎት አልነበራትም። እናም በሺዎች የሚቆጠሩ ወንዶች፣ ሴቶችና ህጻናት በየቦታው መጠለያ እየቀለሱ በጉስቁልና በመኖር ምዕራብ አውሮፓ የሚደርሱበትን እድል ይጠባበቃሉ። ዶክተር ቪዳክ ሲሚክ ከወንዙ ውስጥ ከተገኙት አስከሬኖች ውስጥ 40 የሚሆኑትን መርምረዋል። ሰጥመው የቀሩ ብዙዎች አሉ። ካስከሬኑ የተወሰዱ ናሙናዎች ለስድስት ወር ጊዜ መቀመጥ አለባቸው ድንገት ቤተሰብ መጥቶ ማመሳከሪያ መረጃ ቢፈለግ በሚል ነው። የነዚህ ሰዎች ናሙናዎች ማንነታቸው የማይታወቅ ተብለው ተመዝግበው ይቀመጡ እንጂ አባትና እናት፣ ወንድም እህት አላቸው ያሉት ዶክተር ቪዳክ ሲማክ ናሙናዎቹ መቀመጥ ያለባቸው ለስድስት ወር ብቻ ቢሆንም እሳቸው ግን ረዘም ላለ ጊዜ እንደሚያስቀምጡ ተናግረዋል።
እያንዳንዱን መረጃ ማጋራት አይገባኝም፣ ግን እያንዳንዱ የእነዚህ ሰዎች አስክሬን ለሀገራቸው መሬት፣ ለተወለዱበት ከተማ፣ ለመንደራቸው መብቃት አለበት የሚል እምነት ስላለኝ ነው።
ሁሉም አስከሬኖች የዘረመል ናሙና ምርመራ እንዲደረግላቸው የሚያስገድድ ደንብ እንዲወጣ ሌላ ሀገር ያሉ ሰዎች ባልካን ሀገሮች ውስጥ ደብዛቸው የጠፉባቸውን ቤተሰቦቻቸውን የሚፈልጉበት የኢንተርኔት መረጃ ቋትም እንዲፈጠር ዶክተሩ ጠይቀዋል። አስከሬኖቹ ላይ ያሉ ምልክቶችና ጠባሳዎችንም ይመዘግባሉ። ከለበሱት ልብስ ላይም ቆርጠው ያስቀምጣሉ።
የሁለቱ ወጣቶች አስክሬኖች አፍጋኒስታን ውስጥ የመጨረሻ ማረፊያቸውን ማግኘታቸውን የሚያሳየውን ፎቶግራፍ ስመለከት እጅግ ረካሁ። ምክንያቱም እነዚህ ሁለት ሰዎች ለአገራቸው አፈር በቅተዋልና።
በስደት ጉዞ ላይ ያሉ ደብዛቸው የጠፋባቸውን የሚወዷቸውን ሰዎች ፍለጋ የሚመጡ ቤተሰቦችን መርዳት ያስደስተኛል ብለዋል ዶክተር ቪዳክ።
አለመታደል ሆኖ ቤጂ ኢሊና ከተማ ውስጥ የተቀበሩ ማንነታቸው የማይታወቅ ብዙ ፍልሰተኞች አሉ። በክብር የሚያርፉበት ቦታ ልናዘጋጅ ይገባል ብለን ስላመንን ነው። ምክንያቱም እነዚህ ሰዎች ከኛ በምንም አይለዩም። በሰብአዊ ፍጡራንነታችን ሁላችንም አንድ ነን።
የቦዝኒያ ከተሞች አስተዳደሮች እና የቀብር አስፈጻሚ ድርጅቶች እንዲሁም ሌሎችም የእሳቸውን ሀሳብ የደገፉላቸው ሲሆን ቢሮው ኦስትሪያ ቪየና ውስጥ የሆነው የሰብአዊ መብት ድርጅት ባልካን ራውት የገንዘብ ድጋፍ አድርጓል። በየልጂና ከተማ ውስጥ የሚገኘው መካነ መቃብር የፈራረሱት የእንጨት ምልክቶች ተወግደው በጥቁር እብነበረድ በተሰሩ ምልክቶች ተተክቷል። ከነህልማችሁ ድሪና ወንዝ ውስጥ የቀራችሁትን ስደተኞች ፈጽሞ አንረሳችሁም የሚል ጽሑፍ የሰፈረበት የእብነበረድ መታሰቢያ ሐውልትም ቆሞላቸዋል።
ቆንጅታዬን እናመሰግናለን። በመቀጠል ደግሞ ወደ መካከለኛው ምስራቅ እናቀናለን። ወትሮውንም ቢሆን ዌስት ባንክ ውስጥ ተዘዋውሮ ዘገባዎችን ማቅረብ ፈታኝ መሆኑን ጋዜጠኞች ይናገራሉ። ይሁንና የመስከረም 26ቱ ጥቃት ከደረሰበት ጊዜ አንስቶ ጀምሮ ግን በአካባቢው ተዘዋውሮ ለመዘገብ የሚሞክሩ ጋዜጠኞች ተጨማሪ ፈተናዎች እየገጠሟቸው ነው። የአሜሪካ ድምፅ ሲሊያ ሜንዶዛ ከኢየሩሳሌም ያደረሰችንን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል።
ከዌስት ባንክ መዘገብ ለፍልስጤማውያንም ሆነ ለእስራኤላውያን ጋዜጠኞች ሁሌም ፈተናዎች ያልተለዩት ሥራ ነው። ከመስከረም 26ቱ የሐማስ የሽብር ጥቃትና እስራኤል ከወሰደችው የመልሶ ማጥቃት እርምጃ በኋላ ግን ሁኔታዎች ይበልጥ አደገኛ ገጽታ መላበስ ያዙ።
It's dangerous for all the journalists, not only for Al Jazeera journalists. But it seems that we are paying the high price because
ለአልጀዚራ ጋዜጠኞች ብቻ ሳይሆን ለሁሉም ጋዜጠኞች ማለት ይቻላል እጅግ አደገኛ ሁኔታ ነው ያለው። ሆኖም እኛ በተለይ የብረት ታዋጋ እየከፈልን ይመስላል። ለዚህ ምክንያቱ አደገኛ የሚባሉትን ስፍራዎች ጨምሮ ጋዛ ውስጥ በሚገኙ የተለያዩ አካባቢዎች በስፋት በመንከሳቀስ የሚሆነው ሁሉ ለመዘገብ በመሞከር ላይ በመሆናችን ነው።
አንዳንድ ጋዜጠኞች እንደሚያስረዱትም በሁለቱም በኩል ስለሚደረጉ ወታደራዊ እንቅስቃሴዎች ዘገባ ማቅረብ ሁልጊዜም ገደቦች ይበዙበት ነው።
In general, it's challenging to cover military operations in the West Bank. In general, even before October 7th.
ከመስከረም 26 በፊትም ቢሆን በአጠቃላይ ዌስት ባንክ ውስጥ ተዘዋውሩ ወታደራዊ እንቅስቃሴዎችን የሚመለከቱ ጉዳዮች ላይ መዘገብ ፈታኝ ነበር። በተለይ ደግሞ ለፍልስጤማውያን ጋዜጠኞች፣ ለእስራኤላውያን ጋዜጠኞችም ቢሆን ተመሳሳይነት አለው። እስራኤላውያን ጋዜጠኞች በፍልስጤም አስተዳደር ቁጥጥር ስር ወዳሉ አካባቢዎች መንቀሳቀስ የሚችሉበት አጋጣሚ እጅግ ውሱን ነው።
ከዌስት ባንክ ለመዘገብ መሞከር የእስራኤላውያን ሰፋሪዎችንና የእስራኤል እንዲሁም የፍልስጤም ሕግ አስከባሪዎችን ጥቃቶች ጨምሮ በርካታና የተለያዩ አደጋዎችን ይደቅናል።
I released the stickers that I am press I am from my car because it is target for the Israeli army.
ፕሬስ የሚለውን ጋዜጠኛ መሆኔን የሚያሳየውን መኪናዬ ላይ ተለጥፎ የነበረ ምልክት አነሳሁት። ምክንያቱም ማንኛውም ጋዜጠኞችን ያሳፈረ ተሽከርካሪ የእስራኤል ጦር ሰራዊትና የሰፋሪዎች ጥቃት ኢላማ ሊሆን ስለሚችል።
በሌላ በኩል በጋዜጠኞች ላይ የተነጣጠሩ ድርጊቶችን ይፈጽማል የሚለውን ክስ የእስራኤል መንግስት አስተባብሏል። የእስራኤል የውጭ ጉዳይ ሚኒስትር ቃል አቀባይ ጽህፈት ቤት ለአሜሪካ ድምጽ በኢሜይል በሰጠው ምላሽ ከተገደሉ ጋዜጠኞች ገሚሱ አሸባሪዎች ናቸው ሲል ወንጅሏል። ይሁንና ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ከትላንት በስቲያ ረቡዕ ይፋ ባደረገው መረጃ እንዳረጋገጠው አራት ወራት ባስቆጠረው የእስራኤልና የሐማስ ጦርነት የተገደሉ ጋዜጠኞች 85 ሲሆኑ ሁሉም ማለት በሚቻል ደረጃ ፍልስጤማውያን ናቸው። አራት እስራኤላውያንና 3 ሊባኖሳውያንም ይገኙባቸዋል። የፍተሻ ኬላዎችና የተለያዩ ገዳዎች በመኖራቸው በዌስት ባንክ የነበረው ንጻ እንቅስቃሴ በእጅጉ መቀነሱ ተመልክቷል።
They targeting the Palestinian journalists, they will targeted also targeting also
በፍልስጤማውያን ጋዜጠኞች ላይ የተነጣጠሩ ጥቃቶች ናቸው። ቤተሰቦቻቸውንም የጥቃታቸው ኢላማ ያደርጋሉ። እናም ህይወት በእጅጉ እንዲወሳሰብባቸው የሚያደርጉ ናቸው።
አንዳንድ ፍልስጤማውያን ጋዜጠኞች በግጭት ሁኔታዎች ውስጥ የሚሰሩ ቡድኖችን ለመርዳት የአደጋ ጊዜ እቅዶች ያሉትን እያዘጋጁ ናቸው። እስራኤላውያኑ ጋዜጠኞች በበኩላቸው አሁንም ትኩረት ያደረጉት ሐማስ እጅ በሚገኙት ታጋቾችና 1200 ሰዎች በተገደሉበት የቀደመው የሽብር ጥቃት ላይ ነው። የእስራኤል መገናኛ ብዙሃን ይላሉ ሳራ ጉስቲ። የእስራኤል መገናኛ ብዙሃን ተመልካቾቻቸው አገር ወዳድነትና አርበኝነት በዘገባቸው እንዲንጸባረቅ ይጠብቃሉ።
I can tell you that the audience really want the journalists to rally around the flag and they don't want to see any criticism. They are not open and cannot contain any human stories coming from the other side. Now they cannot contain
ታዳሚው በእርግጥ የሚፈልገው ጋዜጠኞች በብሔራዊ ስሜት እንዲንቀሳቀሱ መሆኑን ልነግርህ እችላለሁ። እና ምንም አይነት ትችት ማየትን አይፈልጉም። ምንም አይነት ሌላ ሐሳብ የመስማት ፍላጎትም የላቸውም። ከሌላኛው ወገን የሚሰሙ ታሪኮችንም ዘጋቢዎች ማካተት አይችሉም። አሁን በጋዛ ስላለው የሰብአዊ ቀውስ በጣም የበዙ ዝርዝሮች በዘገባዎች ተካተው ማየት አይችሉም። ለዚያ ጨርሶ ግድ የላቸውም። ስለ እሱ መስማትም አይፈልጉም። አሁንም በመስከረም 26 በደረሰው ውድመት እንደተዋጡ ናቸው።
ያም ዘገባ ዓለም አቀፍ የመገናኛ ብዙሃን ከሚያቀርቡት ወይም ከሚዘግቡበት በእጅጉ ይለያል። ማን ወደ ጋዛ መግባት እንደሚችል የእስራኤል መከላከያ ኃይል እየተቆጣጠረ በመሆኑም ነጻ ጋዜጠኞች ወደ ጋዛ ገብተው ስለ ጦርነቱ ዘገባ ማቅረብ የሚችሉበትን መንገድ በመጠየቅ ላይ ናቸው።
አሉላን አመሰግናለሁ። ዋሽንግተን ዲሲ ላይ የስቱዲዮ ሰዓታችን እንደሚያመላክተው ከቀኑ 7 ሰዓት ከ34 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ34 ደቂቃ ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ ተሻግረናል። የመጀመሪያው ዘገባ የኢትዮጵያ የማህበረሰብ መርሃ ግብርን ይመለከታል። የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስአይዲ ስር ተደራጅቶ ካለፈው ዓመት ጥር ጀምሮ ሲንቀሳቀስ የቆየው የኢትዮጵያ የማህበረሰብ ተሳትፎ መርሃ ግብር በድሬዳዋ ከተማ ባዘጋጀው የምክክር መድረክ እቅዱን ለባለድርሻ አካላት አስተዋውቋል። እቅዱ በኢትዮጵያ የሲቪክ ማህበራትን በቁጥርና በአቅምም የማጠናከር ፋይዳ እንደሚኖረው የመርሃ ግብሩ አስተባባሪ ወይዘሮ ብሌን አስራት ለቪኦኤ ገልጸዋል። አዲስ ቸኮር የዚህን ጉዳይ ዝርዝር ይነግረናል።
የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም በምህጻሩ ዩኤስአይዲ የኢትዮጵያ የማህበረሰብ ተሳትፎ ፕሮግራም አስተባባሪ ወይዘሮ ብሌን አስራት የ20 ሚሊዮን ዶላር ጠቅላላ በጀት የተያዘለት ፕሮግራም የ4 ዓመት የትግበራ ጊዜ እንደሚኖረው ገልጸዋል። በሀገር አቀፍ የዜጎች ፍላጎት ዳሰሳ ጥናት ህብረተሰቡ ያነሳቸውን ችግሮች የሚያቃልሉ ስራዎችን ማገዝ የመጀመሪያው የፕሮግራሙ ድጋፍ እንደሚሆን አስተባባሪዋ ገልጸዋል።
ሁለት አይነት ድርጅት ነው የምንመርጠው። አንደኛው ክላስተር ሊድ ይባላል። ክላስተሮችን የሚያስተባብር የተለያዩ የባለድርሻ አካላቶችን የሚያስተባብር ድርጅት ነው። እሱን አወዳድረ እንመርጣለን። የፋይናንስ ድጋፍ እንሰጣለን። በዚህ አመት ሁለት ድርጅቶችን ነው የምንደግፈው። ድሬዳዋ ላይ ጥናት አካሂደን ነበር። የዜጎች የዳሰሳ ጥናት አካሂደን ነበረ። በዚህ የዳሰሳ ጥናቶች ውስጥ የመጣው ችግር ወይም ደግሞ ማህበረሰቡ ይፈታልኝ ብሎ ያነሳው ችግር አንደኛው የውሃ ችግር ነው። ሁለተኛ የመንግስት በጀት ግጠኝነት ላይ ነው። በእነዚህ ሁለት ጥናቶች ላይ ድርጅቶችን አወዳድረናል። የተወዳደሩ ድርጅቶች ተመርጠዋል። ገና የመጨረሻ ውሳኔ አልተሰጠም። እነዚህ ድርጅቶች በዋነኝነት የሚሰሩት ምንድን ነው? ውሃ ላይ የሚሰሩ ባለድርሻ አካላትን የችግሩን ምንጭ፣ የችግሩን መንስኤ እንዲሁም ደግሞ ለችግሩ መፍትሄ ሊሆን የሚችል ከሚመለከተው አካላት ጋር የማስተባበር የማቀናጀት ስራዎች እንደሚሰሩት ለዚህም የሚሆን የበጀት ድጋፍና የሙያዊ ስልጠና የአቅም ማጎልበት ስራዎችን እንሰራለን ማለት ነው።
በተከታይነት የሚደረገው ድጋፍ ደግሞ የሲቪል ማህበራትን የማጠናከር አላማ ያለው ነው።
ሲቪክ ኢንኩቤተር ግራንት ይባላል። ይሄ ሲቪክ ኢንኩቤተር ግራንት የሚሰጠው ለማዕከል ነው የምንመሰርተው። ይሄ ማዕከል የሀሳቦች የሚፈልቁበት፣ የሚሸራሸሩበት፣ ሰዎች ዜጎች የሚወያዩበት ብሎም ደግሞ የጀማሪ ድርጅቶች ደግሞ አቅማቸው የሚጎለበትበት ነባር ድርጅቶችን ያላቸውን ክፍተቶች ተለይቶ የአቅም ማጎልበት ስልጠና የሚሰጥበት
የምክክር መድረኩ ተሳታፊዎች መርሃ ግብሩ የሲቪክ ማህበራትን ለማጠናከር አስፈላጊ እንደሆነ ይናገራሉ። የድሬዳዋ ልማት ማህበር ሊቀመንበር አቶ ከተማ በቀለ
እንግዲህ የሲቪክ ማህበራት በህብረተሰቡ ውስጥ ገብተው የህብረተሰቡ ችግር ለመፍታት አንዱ ማነቆ የሆነባቸው የበጀት ችግር ነው አንዱ። ከዚህ አንጻር በዚህ መልኩ የተዘጋጁ እንደሰማነው ከሆነ ከፕሮግራሙ ወደ 50 የሚደርሱ የተለያዩ ፕሮጀክቶችን መተግበር የሚያስችል አለው፣ የተያያዘ ነገር አለው። ከዛ አንጻር ሲቪክ ማህበራት አንደኛ በሰው ኃይልም በገንዘብም ከዚህ ፕሮግራም ወይም ፕሮጀክት ተጠቃሚ ነው የሚሆኑት እና ጥሩ አጋጣሚ ነው ብዬ አስባለሁ።
ምስራቃዊ የልማት ተነሳሽነት የተሰኘ መንግስታዊ ያልሆነ ድርጅት ኃላፊ የሆኑት አቶ ግርማ ቱፋም የበጀት ድጋፉ ለሲቪክ ማህበራት ሁሉና ወሳኝ ነው ይላሉ።
የነዚህ ኢትዮጵያን ሲቪክ ኢንጌጅመንት እንትን ክሬቲቭ አሶሲሽን እኮ ሰፖርት ባያደረገው ሲቪክ ማህበራት መንቀሳቀስ አይችሉም። በራሳቸው ስራውን እነሱ ያመጡታል፣ በበጀት እነዚህ ይደግፉታል። ስለዚህ የዛሬው ቀድሞ እንዶ ወደ ስራው ከመገባቱ በፊት እንደዚህ አዌርነስ ክሬሽን ከሌላው ማለት ከሚመለከተው አካል ጋር አዌርነስ ክሬሽን እንዲፈጠር ማድረግ ለስራው መደላደል ይፈጥራል።
በኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2019 ድረስ ይሰራበት የነበረው መንግስታዊ ያልሆኑ ድርጅቶችና የሲቪክ ማህበራት ህግ በቁጥርም በአቅምም እንዳይጠናክሩ አድርጎ ቆይቷል እየተባለ ይተቻል። አሁን በዩኤስኤድ የተዘረጋው መርሃ ግብር በአንጻሩ ይህን ውስንነት ቀርፎ ተቋማቱን ለማጠናከር የራሱ ሚና እንደሚጫወት በምክክር መድረኩ ላይ ተመልክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በመቀጠል ደግሞ ሩሲያ ማስተማር ስለጀመረቻቸው የአፍሪካ ቋንቋዎች እነግራችኋለን። ሩሲያ የአፍሪካ ሀገራት ቋንቋዎች በሀገሯ የህዝብ ትምህርት ቤቶች ማስተማር ጀምራለች። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ዮናስ አሽኔ ይህንን የሩሲያ ውሳኔም በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት አድርገው ይወስዱታል። ኑሯቸውን በሩሲያ ካደረጉ 35 ዓመት የሆናቸው ኢትዮጵያዊው አቶ መድህን ተፈሪ በሴንት ፒተርስበርግ ግዛት ዩኒቨርሲቲ የአማርኛ ቋንቋ ትምህርት ሩሲያ መስጠት የጀመረችው ቋንቋዎችን ለዜጎቿ የምታስተምረው በፈቃደኝነት ላይ ተመስረታ መሆኑን ይናገራሉ። አስማማዋዬ ነው በዚህ ጉዳይ ላይ ቀጣዩን ዝርዝር አጠናቅረዋል።
ኑሯቸውን በሩሲያ ካደረጉ 35 ዓመት የሆናቸው ኢትዮጵያዊ አቶ መድህን ተፈሪ በሴንት ፒተርስበርግ ስቴት ዩኒቨርሲቲ የአማርኛ ቋንቋ መምህር ናቸው። የዩኒቨርሲቲው የኦሪየንታል ስተዲስ የአፍሪካ ትምህርት ክፍል አማርኛ፣ ግዕዝ፣ ሰዋሊ፣ ሐውሳና ሌሎች አፍሪካ ቋንቋዎችን ለሩሲያን ያስተምራል። ማስተማር ከጀመሩ 24 ዓመታት እንደሆናቸው የሚናገሩት አቶ መድህን ስለ መማር ማስተማሩ ሲናገሩም
በሶቪየት ህብረት ጊዜ ነው የመጣው፣ በ88 ዓመተ ምህረት ማለት ነው። የጋዜጠኝነት ትምህርትን ጨርሼ እዚህ ሀገር ቀርቼ ነው እና በመጀመሪያ ደረጃ ያው ይሄ ያለ አይደለም። እኔ እንደ ፕሮፌሽናል እንትን የፊሎሎጂ አስተማሪ አይነት አይደለም፣ በቋንቋው ተናጋሪ ተደርጌ ነበር እና ቀላል ይመስለኝ ነበረ ገባሃል ለማስተማር መጀመሪያ ስገባ ልቀስ በጣም ብዙ ዝግጅት የሚጠይቅ ምክንያቱም የቋንቋ መሰራረቱ ከአውሮፓ ቋንቋ ጋር ተመሳሳይ ስላልሆነ ብዙ ጊዜ እና ምክንያቱም አማርኛ ሁልጊዜ ግስ መቼነች መጨረሻ ላይ ነው የምትቀመጠው እና ያችን ግስ ገብቷቸው ሌላውን አለ አረፍተ ነገር ለመተርጎም ለመናገር ሲሞክሩ አላል መጀመሪያ አካባቢ ከባድ ነበር። ግን ደስ ዲፓርትመንት ውስጥ እንደነገርኩ የአፍሪካን ስተዲ ዲፓርትመንት ውስጥ አራት ቋንቋዎች ይሰጣሉ እና በአራት ዓመት አንድ ጊዜ ነው ወደ 8 ተማሪዎችን ይቀበላል። ማለትም በዚህ ዓመት አማርኛ የሚያጠኑ ተማሪዎችን ከተቀበለ ለሚቀጥለው ደግሞ ስዋሂሊ፣ ከዛ ደግሞ ሐውሳም፣ ከዛ ደግሞ ማንዴ እና አራት ዓመት ተምረው በባችለር ሲመረቁ ነው እንደገና ሌላ ተማሪዎችን የምንቀበለው እና ወደ 8 ግሩፖችን አስተምራለሁ። በእያንዳንዱ ግሩፕ ውስጥ እስከ 8-7 ተማሪዎች ይኖራሉ።
የአፍሪካ ቋንቋዎችን በዚህ መልኩ በዩኒቨርሲቲ ማስተማር ከጀመረች ከ60 ዓመት በላይ የሆናት ሩሲያ አሁን ደግሞ እንደ አማርኛ በምስራቅ አፍሪካ የሚነገረውን ሰዋሂሊና በምዕራብ አፍሪካ የሚዘወተረውን ዮሩባ ቋንቋ በሕዝብ ትምህርት ቤቶች ማስተማር እንደምትጀምር ከወራት በፊት አስታውቃለች። ይህም በአውሮፓ የአፍሪካ ቋንቋዎች በማስተማር የመጀመሪያ ሀገር እንደሚያደርጋት የብሪታንያ ዩኒቨርሲቲዎች ዓለም አቀፍ ግንኙነት ማህበር የተሰኘ ተቋም በዚህ ርዕሰ ጉዳይ ላይ ባወጣው ዘገባ አመላክቷል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ዮናስ አሽኔ ሀገራት ዲፕሎማሲያዊ ፖሊሲያቸውን ለማስፈጸም የተለያዩ ስልቶች እንደሚጠቀሙ ጠቅሰው ይህን የሩሲያ ውሳኔም በአፍሪካ ሊኖራት ለምትፈልገው ቅቡልነት የተከተለችው ዲፕሎማሲያዊ ስልት አድርገው ይወስዱታል።
ራሽያም ይህንን ስታደርግ የባህሉንም የታሪኩንም ሁሉንም ግንኙነት በማንቀሳቀስ ተሰሚነቷን የዲፕሎማሲ ድጋፏን ከቢሉ ዓለም በተለይ ከአፍሪካ ጋር ወዳጅ ለመሆን የምጥርበት መንገድ ነው። ይሄ ትዕምርታዊ ፋይዳ ነው። ለምሳሌ ፒኤችዲ ፕሮግራም በግዕዝ መጀመር ወይ አማርኛ ማስተማር መጀመር ለኢትዮጵያ የሚልከው ወይም ለሰዋሂሊ ለሚናገሩ ሰዎች የሚልከው ትዕምርታዊ እንትን አለ። ወዳጅነትን የመዘርጋት ወዳጅ የመሆን ልብን የማራራት ትረስትን የመገንባት የራሱ ፋይዳ አለው በራሱ። ሁለተኛ አማርኛ የሚማረው ሰው ማን ነው? የደህንነት አካላቶች ናቸው ወይ? የዲፕሎማሲ ሰዎች ናቸው ወይ? የኢኮኖሚ አማካሪዎቻቸው ናቸው ወይ? ሰዋሂሊ የሚማሩት እነማን ናቸው ብለን ስም ብንሰራ ምናልባት እኔ ከጠቀስኳቸው ተቋማት ውስጥ የሚወጡ ባለሙያዎች ናቸው ልብት ብዬ አስባል። ስለዚህ እሱ ሁለተኛው ትልቁ ሰፊው ጥቅማቸው ሊሆን ይችላል። በኋላ ተጽዕኖአቸውን ወዳጅነታቸውንም ጥቅማቸውንም ለማስከበር ይጠቅማቸዋል። ልክ ምዕራባውያን ዓለም ወይም የኮንፊሽየስ ሴንተር እዚህ አፍሪካ ውስጥ ቻይንኛ ያስተምራል። ቻይንኛ ሲያስተምር ካልቸሩንም ባህሉንም በማስፋፋት ረገድ ሁለት በቻይና የሚሰሩ ቢሮክራቶችንም ባለሙያዎችንም ቻይናን ልባቸው ወደ ቻይና የሚያደላ ባለሙያዎችን የማፍራት የማስተማር ፍላጎትም ብዙ ሰፊ ግብ ይዘው ነው የሚንቀሳቀሱ።
ሀገራት በሚያደርጉት የዲፕሎማሲ ግንኙነት የተለያዩ መንገዶች እንደሚጠቀሙ የገለጹት በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር አቶ እንዳለ ንጉሴ ናቸው።
በአሁኑ ሰዓት ዓለም መንደር ስለሆነ እያንዳንዱ ቦታ መድረስ የሚቻለው በዚህ በፐብሊክ ዲፕሎማሲ ነው። በዚህ ምዕራባውያኑ አሁን ባለው ሁኔታ እንግዲህ አውሮፓን ብታይ ይሄ ብሔርተኝነቱ እየተስፋፋ ትንሽ የመቀነስ ሁኔታ ታይባቸዋል። እንግዲህ ከዚህ አንጻር ደግሞ የበለጠ ደግሞ እየሆኑ የመጡት እነ ቻይና፣ እነ ራሻ፣ ቱርክም በተወሰነ መልኩ ብታየው ይህንን ጉዳይ በጣም ኤክስፕሎት እያደረጉት። ለምን? አንደኛ በጣም የተረጋጋ ነው፣ ለረጅም ጊዜ መሄድ ነው፣ እያንዳንዱ ሰው የቤት ስራውን የሚወስድበት ነው። ስለዚህ አሁን ከዚህ አንጻር ትክክለኛ ቅድ ነው የወሰዱት ሁሉ መውሰድ ይቻላል። ቻይናም ራሽያም እንግዲህ ወደ አፍሪካ ሲመጡ ብዙ የተወሰነው የኮሎኒያል ግሪቫንሶችን የመቀስቀስ ሁኔታ ቢኖርም አዋጭው ነው። አሁን በዋናነት አሁን ዓለምን የሚመራው ይሄ ፐብሊክ ዲፕሎማሲ የሚለው ነው። እንግዲህ የባህሉን ክፍል፣ የሃይማኖቱን፣ የንግዱን፣ የግል ግንኙነታችን ጭምር የሚሄድበት ነው። ይሄ ዲጂታል ቴክኖሎጂውን በጣም አግዞታል።
የአማርኛ ቋንቋን የሚያስተምሩት አቶ መድን ሩሲያ ቋንቋዎችን ለዜጎቿ የምታስተምረው በፈቃደኝነት ላይ ተመስርታ መሆኑን ይናገራሉ። ዓላማውም ዜጎቿ የሌሎች ሀገራትን ባህልና ወግ እንዲያውቁና ለቀጣይ ስራዎቻቸው እንዲጠቀሙበት በማሰብ ነው ይላሉ።
አማርኛ ሲያጠኑ አየህ የኢትዮጵያንም በዛውም ባህሉን፣ ታሪኩን እና ሌሎችንም ነገር ወጎችን ሁሉ ነገር ያጠናሉ። እና እነዚህ ተማሪዎች ለምንድን የሚማሩት? አንደኛ በውጭ ጉዳይ ሚኒስቴር ውስጥ ሲሰሩ ከአፍሪካ ማለትም ከኢትዮጵያ ጋር የሚኖረውን ግንኙነት በምን አይነት መንገድ አለ አይደለም መሄድ እንዳለበት ቀደም ብለው ባህሉን፣ ቋንቋውን፣ ታሪኩ ምናምን ስለሚያውቁ መረዳት ይችላሉ። እና አሁን ራሱ ኢትዮጵያ ያለው አምባሳደር አማርኛ ቋንቋ ያውቃል እና እዚህ ሞስኮ የተማረ መሰለኝ አለ ሞስኮ ዩኒቨርሲቲ ውስጥ የሚሰጠን እና አንደኛ ግንኙነት ለመፍጠር ነው። ሁለተኛ የተለያዩ ዓለም አቀፍ ድርጅቶች ውስጥ እንዲሰሩ ነው።
ሩሲያና ቻይና ቋንቋና ባህልን ጨምሮ የፐብሊክ ዲፕሎማሲ በመጠቀም በአፍሪካ ተጽዕኖአቸውን ለማሳደግ የሚያደርጉትን ጥረት አሜሪካን ጨምሮ በምዕራባውያን ሀገራት እየተዘነጋ የመጣ መሆኑን በማየት ክፍተቱን ለመጠቀም ጭምር ነው ይላሉ አቶ እንዳለም።
አሁን ምዕራባውያኑ አሁን የፍራንኮፎኑን ብታያቸው በአብዛኛው ፈረንሳይኛ እንዲማሩ ነው እንጂ የራሳቸውን ቋንቋ እንዲጠቀሙና ምን እንዲሉ አልነበረ የሚያበረታተው። የአንግሎፎኖቹም ይሄ እንግሊዝን ተይዘው የነበሩት 21ዶቹም የአፍሪካ ሀገሮች ብትወስድ እንግሊዝኛ እንዲማሩ ነው የሚበረታቱት እንጂ የራሳቸውን አይደለም። ስለዚህ ኮሎኒያል ሌጋሲው ያመጣውን ክፍተት እነሱ ደግሞ ፖዘቲቭሊ ገልብጠውት ማለት ነው እንዲጠቀሙ ነው አሁን እያስቻለ። ይሄ በጣም ሴንሲቲቭ ነው እንደምታውቀው፣ የቋንቋ ጉዳይ፣ የባህል ጉዳይ ሴንሲቲቭ ነው። ስለዚህ እንደገና አታችመንቱ ደግሞ ኢሞሽናል አታችመንቱ ደግሞ ሀይ ነው። በዚህ ውስጥ እንግዲህ አስበው ዲፕሎማሲ ጨዋታ ሲገባበት በጣም ጠንካራ ነው፣ በጣም አጥንተው የገቡበት ነው።
የምዕራባውያን ሀገራት ከአፍሪካ ጋር ያላቸው ግንኙነት የሚቃኙባቸው ተቋማት ራሳቸውን ከጊዜ ጋር አላደሱም የሚሉት ዶክተር ዮናስ በበኩላቸው ይህም አዳዲስ ዲፕሎማሲያዊ ስልትን እየተጠቀሙ ላሉት እንደ ሩሲያና ቻይና ያሉ ሀገራት እድልን የፈጠረ ነው ይላሉም።
ድሮ የምዕራቡ ዓለም የራሱ የሆነ ካልቸራል ሴንተሮች ነበሩት፣ በጣም ንቁ የሆኑ የጣሊያን፣ የፈረንሳይ፣ የእንግሊዝ የተለያዩ የባህል ማዕከሎች ነበሩ፣ ንቁ ነበሩ። ግን አሁን ደብዝዘው ብዙም ሰፊ ስራ ሲሰሩ አንሰማም። የሌሎቹ ሀገሮች ስራ አሁንም ንቁ ሆነው በተለይ የቻይና ሰፊ በየዩኒቨርሲቲው ትልልቅ ተቋማትን ገንብተው እየሰሩ ነው። በጃፓንም ተመሳሳይ የአማርኛም የሌሎችም ትምህርቶችን በጃፓን ሲሞክሩ እናያለን። ምዕራቡ ግን ያንን ሲያደርጋ ዓለም አቀፍም ወይም ብሔራዊ ተቋሞቻቸው ክሪኤቲቭ የሆኑ አዳዲስ ነገሮች አንሰማ። በዚህ መከራት ምክንያት አፍሪካም ኤዥያም ወደ ሌሎች ግንኙነቶቹ እየሰፉ እየዳበሩ እየሄዱ ይመስላል። እንግዲህ በዚህ ውጥንቅጥ ውስጥ ነው ምዕራቡ ዓለም መሪነቱን እያጣ ነው የሚባለው። በኢኮኖሚ ብቻ ሳይሆን እንደዚህ አይነት ክሪኤቲቭ መንገዶችም የመጠቀም ነገር ብዙ አናይም።
ሩሲያ ከአፍሪካ ቋንቋዎች በተጨማሪ የአውሮፓና የእስያ ሀገራት ቋንቋዎች እንደምታስተምር የሚናገሩት አቶ መድን ግን ቀደም ብላ በዩኒቨርሲቲ አሁን ደግሞ በዚህ ትምህርት ቤቶቿ የአፍሪካ ቋንቋዎችን ማስተማሯ ተጽዕኖዋን ለማስፋት ካላት ፍላጎት ጋር መያያዙ አያስማማቸውም።
ተጽዕኖም ለማሳደር የሚለው እንኳን ለእኔ ብዙ ተቀባይነት የለውም። ግን ያው እንዴት ነው ስለ አፍሪካ የበለጠ እውቀት እንዲኖራቸው ከልጅነታቸው ጀምሮ ተማሪዎች በፍላጎት የሚካሄድ ነው። ለወደፊት ከአፍሪካ ጋር የበለጠ ጥሩ ግንኙነት ለመመስረት ጥሩ ግንኙነት የምትመሰረት ከሆነ ደግሞ የበለጠ እንግዲህ ስለ ሀገሩ ምንነት ጠንቅቀ ብታውቅ የተሻለ ነው። ከዛ አንጻር ይመስለኛል እንጂ ተጽዕኖ ማሳደርማ በተለያዩ ነገሮች ማሳደር ይቻላል።
እንደዚህ አይነት የዲፕሎማሲ አካሄዶች ሁሉም ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር የሚወስዷቸው እርምጃዎች አካል ናቸው የሚሉት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለ ንጉሴ ግን የአፍሪካ ሀገራትም ይህን በመረዳት ማንኛውንም ውሳኔ ከራሳቸው ጥቅም ብቻ መመዘን ይኖርባቸዋል ሲሉ ይመክራሉ።
በተለያዩ ቋንቋ ሊዳረሱባቸው ይችላሉ፣ በባህላቸው ሊመጡ ይችላሉ፣ በሌላም ሊመጡ ይችላሉ። አፍሪካውያን ማወቅ ያለባቸው ምንድን ነው? መሰረታዊ ጥቅማችን ያውም ዘለቄታ ጊዜያዊ አይደለም፣ ዘለቄታዊ ጥቅማቸውን ነው ማየት ያለባቸው። በዚህ መንገድ በቋንቋ በባህል ብቻ ስለተመጣ ዘላቂ ጥቅምን ያስጠብቃሉ ማለት አይደለም። ስለዚህ ያንንም ተረድተው እነሱም ተዘጋጅተው በፖሊሲ ደረጃ ማለት ነው ወጣቶቻቸውንም ሊቃኑንም ጭምር ኮንሽስ የማድረግ የማሳወቅ ብሔራዊ ጥቅሙን ይሄ ዋነኞቹ የሚባሉትን ብሔራዊ ጥቅሞች ለይተው አውቀው በዚህ መልክ አስፈላጊውን የዲፕሎማሲ ሂደት ወይም መስተጋብር ማስኬድ ይኖርባቸዋል።
በሩሲያ በአሁኑ ወቅት የትምህርት ዕድል ተሰጥቷቸው እየተማሩ ያሉ ከ30 ሺህ በላይ አፍሪካውያን እንደሚገኙ የአገሪቱን ተቋማት ጥናትን ዋቢ በማድረግ ብሪታንያ ዩኒቨርሲቲ ዓለም አቀፍ ግንኙነት ማህበር ባወጣው ጽሑፍ አስፍሯል። ይህም ሩሲያ የአፍሪካ ሀገራትን ቋንቋዎች ከማስተማር በተጨማሪ እየተገበረችው ያለ የፐብሊክ ዲፕሎማሲ ስልት አካል ተደርጎ ተወስዷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነውን በእጅጉ አመሰግናለሁ። በመቀጠል ደግሞ ኬኔዲ አባተ አንድ እውቅ ወጣት የሙዚቃ አቀናባሪ ያስተዋውቀናል።
ኑሯቸውን በሩሲያ ካደረጉ 35 ዓመት የሆናቸው
የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው አቀናባሪ ኪሩቤል ተስፋዬ። ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል።
ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይ ስኩል ሆኜ ወደ 10ኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ 6 ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ በቃ እና ያው ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ ቆየሁትን እንትን ለማከከስ ቻልኩኛ።
በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል።
ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚህ ሳምፕል እንደ ቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩት። እና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪዮ ሰማው እና ዴኮ በቃ ያለቀ አሬንጅመንት ነው። ሚክስ እና ማስተር ከተደረገ ይሄ በደንብ ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ትችላላችሁ ተባለ። ስለዚህ ሳይታሰብ ነው የተጀመረው። ከዚያ ሄኖክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፃውያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው።
ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል።
የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃውም አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና እንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲየንስ። ከዚህ ከተለመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምድ ወስጄበታለሁ። የኑሮም የሙያም የሁሉ ነው።
የጃኖ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በዓለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል።
ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ። በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ፣ ያንም ማቅረብ ቻለን እና በጣም ጥሩ አጋጣሚ እና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው።
በአሁኑ ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ፣
ለሙዚቀኛ ሙዚቃ የነፍስ ነገር ነው፣ የስሜት ብቻ ሳይሆን ማለት ነው። እና ሌላ ፍሪደም ነው ያለው። ያው ሙዚቃ ላይ ስቀመጥ ሁሉን ነገር ነው መራሰው፣ ሁሉን ተናድጄም ከሆነ ትረሳዋለህ፣ የሆነ ነገር አስጨንቆህም ከሆነ ትረሳዋለህ፣ ደስ ብሎህም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ መሄድ ነገር ስላለ ማለት ነው። እና እድለኛ ነን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከ መጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው።
በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል።
በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ፣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ ተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ።
አድማጮቻችን፣ ለምሽቱ የያዝነው ዝግጅት እየተጠናቀቀ ነው። ከመሰነባበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ከ20 ዓመታት በፊት የቀድሞው የሱዳን ፕሬዝደንት አልበሺር አመፅን ለማስቆም በሚል የጅምላ ቅጣትን እንደ መፍትሄ በመጠቀማቸው በዳርፉር ሁከት በመታየት ላይ መሆኑን የሚያመለክቱ ሪፖርቶች የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ደርሰውት እንደነበር በማስታወስ የዛሬው ርዕሰ አንቀጽ መልእክቱን ይጀምራል። በተመድ የአሜሪካ የሕግ አማካሪ የሆኑት ማርክ ሲሞኖፍ ከ20 ዓመታት በፊት ጥቃት የፈጸሙት አንዳንድ ቡድኖች አሁንም ከ20 ዓመታት በኋላ ያንኑ ድርጊት መቀጠላቸውን ይናገራሉ።
Never punished for their role in atrocities, some of the same actors are victimized.
ከ20 ዓመታት በፊት በፈጸሙት ሰቆቃ ቅጣት ያልተቀበሉት አንዳንዶቹ ቡድኖች አሁንም ከ20 ዓመታት በኋላ ከዘር ማጥፋት በተረፉት ማኅበረሰቦች ላይ ሰቆቃ በመፈጸም ላይ ናቸው። የፈጥኖ ደራሽ ኃይሎች ከ20 ዓመታት በፊት ያወገዝነውን ተመሳሳይ ሁከት በመፈጸም ላይ ናቸው። ጎሳን መሠረት ያደረገ ግድያ፣ የተስፋፋ የጾታ ጥቃትና ዘረፋ በመፈጸም እንዲሁም ንብረት በማቃጠል ላይ ናቸው። በተመሳሳይ ልክ እንደዚህ በፊት ሁሉ የሱዳን ጦር አባላት ካርቱምን፣ ዳርፉርና ሌሎችንም ቦታዎች በቦምብ በመደብደብ ላይ በመሆናቸው የሲቪሎች ሕይወት አደጋ ላይ ወድቋል። የፈጥኖ ደራሽ ኃይሎችና የአረብ ሚሊሻ አጋሮቻቸው አረብ ያልሆኑትን ማኅበረሰቦች በተለይም ማሳሌት የተባሉትን ማኅበረሰቦች ኢላማ በማድረግ ላይ ናቸው። በመላ ሱዳን በሴቶችና ልጃገረዶች ላይ ሆን ተብሎ የሚፈጸመው የጾታ ጥቃት በምንጋራው ሰብአዊነት ላይ የተቃጣና የሚያስቆጣን ጉዳይ ነው።
በሱዳን ፍትህን ለማስፈን ሲባል የቀድሞ የአልበሺር ሚኒስትር ዴታ የነበሩትን አህመድ ሃሩንን ለመያዝና ለፍርድ ለማቅረብ መረጃን የሚሰጡ ግለሰቦችን ለመሸለም አሜሪካ የጦር ወንጀለኞችን በተመለከተ በያዘችው የሽልማት ፕሮግራም ውስጥ እንዲካተቱ አድርጋለች። በሱዳን ፍትህን ማስፈን የዓለም አቀፍ ማኅበረሰብን ሙሉ ጥረት የሚጠይቅ ጉዳይ እንደሆነ ማርክ ሲሞኖፍ ማመልከታቸውንና በአገሪቱ ተጠያቂነትን ለማስፈን ለሰብአዊ ቀውሱ ምላሽ ለመስጠት እንዲሁም የሱዳን ሕዝቦች ለሰላም ያላቸውን የወደፊት ተስፋ እውን እንዲሆን በጋራና በፍጥነት መሥራት እንደሚገባ ጥሪ ማስተላለፋቸውን ጠቅሶ የዛሬው ርዕሰ አንቀጽ መልእክቱን ቋጭቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራን የቆየችው ደግሞ ብርሃን ኃይሉ ናት። መልካም ምሽት ይሁንላችሁ። መልካም የሳምንት ማክተሚያ ይሁንላችሁ። ደህና ደሩ። Thank you.